አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚክፈል ያፓና ስፖርት በገንደነው ሞክሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 10 አሰምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 11 ፎቶ አንሺዎቹ ስም አሸናፊ አበራ አድራሻ ሻሸመኔ ትውልድ ቦታ ዲላ ስራ የቀን ሰራተኛ ምሽቱን ከአዲስ አበባ የመጡት መርማሪዎች ድካምና እንቅልፍ ሳያሸንፋቸው ፖሊስ ጣቢያ ውስጥ በተሰጣቸው ልዩ ቢሮ ምርመራ ጀምረዋል። ከሌሊቱ 8 ሰዓት ከውስጥ ያመጡት እስረኛ ሐሳቡ ሳይበታተንና ነገሮችን መሸሸግ ሳይጀምር ቶሎ መመርመር አለባቸው። ያፓ እስካሁን የተለያየ ቦታ ገንዘብ ዘርፏል። ነገር ግን እንደ ሻሸመኔ ባንክ ብዙ ብር የተወሰደ የለም። ከየትም ከተማ ከባንክ ቤት ከዘረፉት ብር ውስጥ ከፍተኛው ይሄ በመሆኑ ደርግን አስደንግጦታል። ይህ አድርገው ነው የወሰዱት። ብሩ ከአካባቢው ርቆ ሳይሄድ አፈረደው ቶሎ ማስመለስ አለባቸው። ስለዚህ ደግሞ ጎበዝ መርማሪና ሳሽ ያስፈልጋቸዋል። ከአዲስ አበባ ገስግሰው የመጡት ብቃት ያላቸው ናቸው። አሁን ወደ ዋናው ስራቸው በአስቸኳይ ለመግባት እስረኛውን አስመጥተዋል። እነርሱ ስለ ገሞራው ቡድን ከጣቢያው ኃላፊ ጋር ሲጨቃጨቁ እስረኛው ያዳምጣቸዋል። እሱም ራሱ የገሞራው ቡድን ደጋፊ ነው። ዋናው መርማሪ ሌሎችን አስወጣና ከእስረኛው ጋር ተፋጠጡ። ገንዘቡ ከተወሰደ ገና 20 ሰዓት ሊሆነው ነው። መርማሪው ከእስረኛው የወሰደውን መታወቂያ በድጋሚ እያየ ለማመሳከር መዝገብ ላይ መጻፍ ጀመረ። እየጠየቀው ነው። ስም አለው። አሸናፊ ያባት ስም አበራ ያያት ስም ምን ዋጋ አለው? ምን ነው ሞቷል? ይሞትም ሰው አይደለም እንዴ? አዎ ስሙን ነው የጠየቅኩህ። አበበ የሆነ ስም ሲፈልግ ነው የበለየው። መርማሪው ብዙ ጥያቄ ያቀረበለት። አሁን የሚፈልገው የተዘረፈው ገንዘብ የት እንዳለ ማወቅ ነው። የተወሰነ ገንዘብ ከዚህ እስረኛ ተይዟል። ሶማሌ ህዝቡን ገንዘብ አዘርፋለች የሚል ነገር ሰምቷል። የሞራው የተባለ ቡድን ባንክ መዝረፉ ተነግሮታል። የጠራ ነገር አላገኘም። ለጊዜው እጅ ከፍንጅ የተያዘው ይሄ ሰው ነው። መርማሪው በድካም ስሜት አሸናፊ አለ። አቤት። ሻሸመኔ ባንክ ዘርፈሃል? አዎ። በዚያ ድንገት ሳልፍ ሰዎች ገንዘብ ይዘው ሲሮጡ እኔም ገብቼ ፈራሁ። ለምን ሰራ? ቸገረኝ። ስራ የለህም? ስራዬ ሌብነት ነው። መታወቂያ ላይ የቀን ሰራተኛ ይላል። ስራ ስለሌለ ሰርቃለሁ። ስለዚህ በፊትም ትሰርቅ ነበር? አዎ። ምን? የቤት ቁሳቁስ? ሌላስ? የተሰጣ ልብስ? ስንት አመት ሰረቅ? ከልጅነቴ ጀምሮ። ተምረሃል? አዎ፣ ትምህርት ቤትም እሰርቃለሁ። ምን? ከተማሪ እርሳስ ላፒስ በዚህ ነው የጀመርኩት። ባንክ ለምን መዝረፍ ፈለግ? ብዙ ገንዘብ ስላለ? ልማደኛ ነህ? አዎ። መርማሪው ደክሞታል፣ አሰልቺ ጉዞውም ጎድቶታል። እስረኛውን ወደ ማደሪያው መለሰውና ጠዋት በደንብ ሊያነጋግረው ፈለገ። ምሽትና ሌሊት ከየቦታው የተለቀሙት እስረኞችን ማሳረፊያ ቦታ ጠፍቶ ሌላ ስፍራ ተፈልጎ አደሩ። ዋና ዋናዎቹ የተባሉ ተይዘው ሲመጡ አስፈላጊ አይደሉም የተባሉት እንዲወጡ ሲደረግ ጀማሉ ተቀላቅሎ ወጥቶ ለጥቂት ነው የተነካበት። ሲነጋ ከአዲስ አበባ የመጣው መርማሪ ስራውን ከአንድ ሰዓት ላይ ጀመረ። የዘረፋውን ማጣራት በአስቸኳይ እንዲያከናውን ከወታደራዊ መንግስት ስልጣን ስለተሰጠው ለእስር ቤቱ የበላይ ኃላፊ ይሁኗል። መርማሪው የጣቢያውን ኃላፊ ጠራውና አሸናፊን አምጣልኝ አለው። ሌሊት የጀመረውን ነገር በአዲስ መልክ ማውጣት አለበት። የጣቢያው ኃላፊም ከተስማማ በኋላ አሸናፊ የተባለ እስረኛ ፈለገ። የለም። ወደ መርማሪው መጣና አሸናፊ የለም አለው። እንዴ? የለም። አመለጠ? በዚህ ስም እስረኛ የለም። ትላንት አናግሬው አልነበረም እንዴ? ትዝ አይለኝም። አንተ እኮ ነው ያመጣኸው። መቼ? ለሊት? አላስታውስም። ቀዩ ልጅ እኮ ነው። የትኛው? ገንዘቡን የዘረፈው? እሱ እኮ አሸናፊ አይደለም። እና ጀማሉ ነው። ጀማሉ? አዎ፣ ጀማሉ አሊ ነው ስሙ። መርማሪው ተገረመ። ሌባ ስሙን ሲቀይር አይታወቅም። አሸናፊ ነው ስሜ ብሎ ነግሮታል። መታወቂያውንም አሳይቶታል። እዚህ ሰው ላይ ማጥበቅ እንዳለበት ለጀማሉ ለራሱ ነገረው። ጀማሉ ጉዳዩ ወደ ፖለቲካ እንዲሄድበት አልፈለገም። በሌብነት እንዲከሰስ ፈልጓል። ጀማሉ ነገሩን እንዲህ ያስታውሳል። መርማሪው ሰውዬ ሌባ በመሆኔ ያምኖኛል። የሚመሰክርልኝ ሰው እየፈለግኩ ነው። ደግሞም አላጣም። ዕቃ በመስረቅ አስቸግሮናል ብሎ ተማሮ የሚናገርልኝ ሰው እንዴት እንደማገኝ አወቅኩ ይላል። ጀማሉ የሌብነቱን ጉዳይ ለማስመስከር ለማስያዝ ብዙ ጣለ። በሌብነት ከተከሰሰ ብዙ አይፈረድበትም። ሌባ ለመሰኘት ሞከረ፣ ግን አልተሳካለትም። ባንኩ በግድ ሳይሆን የተዘረፈው ኢህአፓ በመራው ኦፕሬሽን መሆኑ ተደረሰበትና ነገሩ ከፍ አለ። ከሌብነት ወጥቶ የፖለቲካ ከስ ያዘ። ከኢህአፓም አልፎ የሶማሌ ተባባሪ በመባል ጀማሉ ጉዳዩ ጠበቀበት። የዘረፋው ዋና ተዋናይ ጀማሉ ነው በሚል ታመነበት። በሁለተኛው ቀን እሁድ ዕለት የጀማሉ ጉዳይ በጣም አነጋጋሪ ሆነና በልዩ ሁኔታ እንዲከበር ተደረገ። ዛሬ ከሰዓት በኋላ ወደ ባንክ ይሄዳል። ገንዘቡን እንዴት አድርጎ እንደወሰደ ያሳያል። ይህም ለሕዝብ ይቀርባል። የዘረፋው ጉዳይ ይጋለጣል። የተዘረፈው ገንዘብ አብላጫው ባይገኝም ዘረፋው ከሽፎ ገንዘቡ እንደተመለሰ ለማሳየት ነው። ይህን ስራ ለማስተናወን ከአዲስ አበባ የመጡ ቪዲዮ ቀራጮችና ለጋዜጣ የሚሆን ፎቶ አንሺዎች ተዘጋጅተዋል። በከፍተኛ አጀብ ጀማሉ ከእስር ቤት ወጣ። ላንድ ሮቨሯ መኪና የኮረኮንቹን መንገድ አለፈችና ዋናውን ጎዳና ያዙ። በአስፋልቱ ላይ 100 ሜትር ከሄዱ በኋላ ደልታ ሞቴል ጋር ሲደርሱ አንድ ሰው መኪናው ላይ ተኩስ ከፈተ። ጀማሉንም ሊያስመልስ ሞክሯል በሚል ወታደሮችና ቤት ጠባቂዎች እየተኮሱ ያባረሩት ጀመር። ከዌልካም ሆቴል ጎን ክፍለ ሰላም ቡና ቤት ይገኛል። ተባራሪው ሁለቱ ሆቴል መገናኛ አጥር ላይ ወጥቶ አመለጠና ሄደ። ከጀርባ ባለው አቋራጭ መንገድ እናገኘዋለን በሚል ቢሄዱም የት እንደገባ አላወቁም። እዚህ አካባቢ ሌሎች የኢህአፓ አባላት ይኖራሉ ብሎ በመገመት ጀማሉን የያዘችው መኪና ወደ ጣቢያ ተመለሰችና አሰሳ ጀመሩ። ዛሬ ወደ ባንክ መሄድ አልቻሉም። ጀሌዎቹ ገና አልተለቀሙም በሚል በየቤቱ ሌሎችን ፍለጋ ጀመሩ። በነጋታው ጀማሉን ጫኑትና ዋናውን መንገድ ትተው በበቀለ ሞላ ሆቴል ጀርባ ባለው መንገድ በከፍተኛ ጀብ መንገዱን እያጠሩ ባንክ ቤት ደረሱ። ሰራተኞቹ ስራ ቦታቸው ላይ እንዳሉ ተደርጎ እንዲቀረጹ ተደረገ። ባንኩ ግቢው ውስጥና ውጭ ተከበበ። ከጀርባው ሳይቀር ወታደሮች ተሰማሩ። ምንም አይነት እንቅስቃሴ በአካባቢው እንዳይኖር 10 ሜትር ያህል እንዲቆም ተደረገ። ያመልጣል በሚል ከኋላው ጠመንጃ የወደሩ ወታደሮች ከበውታል። ከውጭ 10 ሜትር ርቀት ላይ ተንደርድሮ ገባ። እንዴት አድርጎ ዘረፋውን እንዳካሄደ በደንብ ማሳየት አለበት። በየእርምጃው የቪዲዮ ቀረጻ ተከተለው። ፎቶ ብልጭ ድርግም ብልጭ ብልጭ ይላል። ጀማሉ ሄደ፣ ተራመደ፣ ወደ ባንኩ ውስጥ የሚያስገባው በር ላይ ደረሰ። ፎቶ ቀጭ ቀጭ እንደገናም ቀጭ ብልጭ ሪባን ቆርጦ የሚመርቅ ባለስልጣን ይመስል ቪዲዮና ፎቶ አንሺዎች ምስሉን ለማስቀረጥ ተረባረቡበት። ጀማሉ ወደ ውስጥ ለመግባት በሩ ላይ ደረሰ። ቡድኑን በኃላፊነት የሚመራው ሰው ተናደደ። ጀማሉ ቁም አለ። አቤት። ቁም ብዬ አለው። እሺ፣ በትክክል ለምን አሰራም? ምን አልክ? የፈጸምከውን ነገር አታዛባ። አልገባኝም። ለዘረፋ እንደዚህ ነው የገባኸው? አዎ። ዘበኛ አልነበረም? ምረሳው። እንደገና ጀማሉ ወደ ኋላ ተመለሰ። በድጋሚ 10 ሜትር ከዋናው በር ራቅ አለ። ከመንደርደሩ በፊት የትኛውን ዘበኛ እንዳገተ ማሳወቅ አለበት። ዘበኞች ግቢው ተደርድረው ነበር። ቡድን መሪው ቶሎ ስራው እንዲከናወን ለማፍጠን ለጀማሉ የትኛው ዘበኛ ነው አለው። ይሄኛው። የቱ? ቀይሙ። የተጠቆመው ሰውዬ ወደ በሩ እንዲጠጋ ተደረገ። ቡድን መሪው ዘበኛውን እንዴት ነበር የቆምከው? የት ጋ ነበር አለው። እኔ እረፍት ነበር። አልነበርክም? አዎ። ቡድን መሪው ወደ ጀማሉ ዞረና ተቆጣው። የመጨረሻ ማስጠንቀቂያ ነው የምሰጥህ በሚል ሳያምታታ እንዲሰራ ነገረው። በር ላይ የነበረው ትክክለኛ ዘብ ተጠራና ቀረጻው ተጀመረ። አሁን ስራውን በትክክል ለመጀመር ጀማሉ እንደገና ከውጭ ተንደርድሮ ገባ። ዘበኛውን አነቀው። ሽጉጡን ማጅራቱ ስር ቀስ አድርጎ እንዲያሳርፍ ተነገረው። ጀማሉ ግን ጎሸም አደረገው። አውቆ አልነበረም፣ ስራው ስለፈጠነበት ነበር። ዘበኛው በመመታቱ ተናደደ። ከአንድ ቀን በፊት በደንብ ቀጥቅጦኛል ብሎ ስላመነ ያ ነገር ፊቱ ላይ መጣበት። አንተ አረመኔ፣ ትናንት የደበደብከኝ አይበቃህም ብሎ አብተመተመ። በያዘው ጠመንጃ ቢዘረግፈው ጀስ ባለው ነበር። የጀማሉና የዘበኛው ሁኔታ ለኃላፊው አላስደሰተውም። እንደገና ሌላም ጉዳይ ነበረ። አንድ የባንኩ ደንበኛ ወደ ውስጥ ሲገባ መሳሪያ ተያዘ ጥበቃዎች ጋር አስቀምጦ ነበር። መሳሪያው ባጋጆቹ ተወስዷል በመባሉ የዚህ መሳሪያ አወሳሰድ ማሳየት አለበት። ዘበኛው መሬት እንደወደቀ ተደርጎ ጀማሉ መሳሪያውን ይዞ ሌሎችን የባንኩን ሰራተኞች ግቢ ውስጥ ሲማርክ ፎቶ ተነሳ። ጥበቃዎቹ ጋር የነበረው ቀረጻ አለቀ። ጀማሉ ወደ ባንክ ቤት ተገባ። ስራውን ጀምር ተባለ። እግሩ ወደ መራው ቦታ ሄደ። ቡድን መሪውና ረዳቶቹ ጠዋት መጥተው ገንዘቡ የት እንደተቀመጠ፣ በየት በኩል እንደገቡ፣ ሰራተኞቹን የት እንዳገቷቸው አይተው አጥንተው ነበር የሄዱ። ጀማሉ እንደገባ የሄደበት ቦታ በተቃራኒ ነው። ቡድን መሪ በድጋሚ ተናደደ። ጀማሉ ወደ ካዝናው እንዲሄድ ነው የተነገረው። ቡድን መሪው ወዴት ነው የምትሄደው? አለው። ወደ ገንዘቡ። የት ነው? እዚህ ነበር። እየቀለድክ ነው? አይ ቦታው ጠፋብኝ። ባንክ ውስጥ አልገባሁም ለማለት ነው? ቡድን መሪው ተናደደና በካልቾ አለው። ቶርች በደንብ ስትገባ ሁሉን ነገር በአግባቡ ትሰራለህ ብሎ ደነፋበት። ጀማሉ ግራ ተጋባ። ከግቢው በር አንስቶ እስከ ካዝናው ድረስ በግምት ነው የሚሰራው። እሱ ዘበኛውን አላገተም፣ መሳሪያም አልወሰደም፣ ባንክ ቤት ውስጥ አልገባም፣ ገንዘብም አላወጣም። ጀማሉ የተመደበው ከባንክ ቤቱ ፊት ለፊት ባለው አቋራጭ መንገድ ሲሆን አንደኛ ተቀባይ ነው። እዚህ ባንክ ውስጥ ምን እንደተሰራ፣ ዘበኛው እንዴት እንደታገተ የሚያውቀው ነገር የለም። ገንዘቡ ከእጁ ተገኝቷል። ባንክ አልገባሁም ብሎ ቢናገር የሚያምነው አላገኘም። እናም በግምት ሰራና የባንኩ ቀረጻ ተጠናቀቀ። በነገታው ማክሰኞ ሌላ ቀረጻ ነበረበት። ዛሬ ብቻውን አይደለም፣ ለሁለት ወጡ። ሰይድ አብሮት አለ። ጓደኞቹ ሰይዶኒ ነው የሚሉት። ቅዳሜ ዕለት በደንብ ተፋልሞ ሽፋን እንደሰጠ ነው የሚነገርለት። እሱ የተያዘው መንገድ ላይ ቢሆንም ካርሲ ሆቴል ጀርባ ባለው እርሻ በቆሎ ውስጥ እጅ እንደሰጠ ተደርጎ ፎቶ ተነሳ። የእሱም ፎቶ መስከረም 30 ቀን 1970 ወጥቷል። ቀጣይ ስራ ወደ አራዳ መሄድ ነው። አራዳ ከከተማው በስተምዕራብ በኩል የሚገኝ ገበያ ጠቀስ ሰፈር ነው። ከዋናው መንገድ ቁልቁል ወደ ታች ወረዱ። መስጊዱ ጋር አደረሱ። የጀማሉ ቤት እዚያ ነው። አካባቢው በወታደሮች ተከቦ ሥራ ተጀመረ። ወደ ቤቱ ገባና ገንዘቡን ሳጥን ውስጥ ሊያስገባ ሲል ኃላፊው እንደሱ ነው እንዴ? አለው። አዎ እንዲህ ነው። ዱቄቱ የት አለ? የምን ዱቄት? ዱቄቱን እፈልጋለሁ። ዱቄት በጆልያ ከጓዳ መጣ። ብሩን እዚያ ውስጥ እንዲያስገባ ተነገረው። አንድ ሰው ዱቄት ከጆልያ ውስጥ አፈሰና ጀማሉን ፊቱን ሳይቀር ለቀለቀው። ብሩን አስያዘና እያስገባ ፎቶ አነሳው። ሌላም ስራ ነበር። አካፋ ተሰጠውና መሬት እንዲቆፍር ተደረገ። መሬት ውስጥ ብር ሲቀብር ፎቶ ተነሳ። ጀማሉ በአጥር ሊዘል ሲል ነው የተያዘው። ይህም በምስል መደገፍ ነበረበት። አጥር ላይ ወጣ። ሰዎቹ ሁኔታው ስላላስደሰታቸው አወጣጡንና እዚያ ላይ እንዴት ሆኖ መቀረጽ እንዳለበት አንድ ወታደር እንዲያሳይ ተደረገ። ወታደሩ መሳሪያውን ለጓደኛው ሰጠና ቀልጠፍ ብሎ በፍጥነት አጥሩ ላይ ወጣ። ጫፍ ደርሶ ለማሳየት ተንጠላጠለ። ነገር ግን ጫፍ አልደረሰም። አጥሩ ስሩ የበሰበሰ በመሆኑ ተደረመሰና ሰዎቹ ላይ ወደቀ። ጀማሉ ከአጥሩ ለማምለጥ ሸሸ። ነገር ግን አምልጦ ይሄዳል ብለው ያዘው ያዘው ብለው ተረባረቡበት። የአጥሩ ነገር መቅረት ስለሌለበት ደናጥር ያለበት ቅርብ ቦታ ሄደው የተሳካ ፎቶ ተነሳ። ሰዎቹ እንደገና ተወያዩ። መጀመሪያ መግባት የነበረበት ወደ ጎረቤቱ መኖሪያ እንደሆነ ተነጋገሩ። እዚያ ቤት ነዋሪ የሆነችው አዲሴ ሊያ የተባለች ሴት ተይዛለች። እሷም እንድትካሰስ ተደረገ። ጀማሉ መጀመሪያ ወደ ተፈር እንደመጣ እሷ ቤት ነው የገባው። አላፊው የዚህ ቤት ቀረጻ የተሳካ እንዲሆን ማምጣታ የለብንም ብሎ አስተነቀቀው። መጀመሪያ እንዴት ገባ? አለው። አዲስ ቤት ተደብቄ ከዚያ ብር ሰጣ። አዎ። ምን ብለ? ለችግርሽ ይረዳሻል ብዬ። ስንት ሰጣል? 30,000 የተቀረውስ? አልጋ ስር አደረኩት። እዚያ ቦታ ሲደብቅ ፎቶ ተነሳ። ለእናቴ የሰጠኸው እዚህ ቤት ውስጥ ነው? አዎ። እንዴት መጡ? ተነግሯል። እናትህም እዚህ ዘረፋ ውስጥ አሉበት አይደል? የለችበትም። ታዲያ እንዴት አወቁ? አስጠራዋል። በማ? በልጆች። አትዋሽ መሰለኝ። አዲሴ ናት አይደል? አዎ። ጀማሉ አከፋፈልኩ ያለው ብር ተደምሮ ሂሳቡ ትክክል አልመጣም። አንድ እንግዳ ሰው ከጀማሉ ጋር እንደነበር መረጃ አግኝተዋል። ተመስገን ነው። ነገር ግን ስሙን በትክክል አላወቁትም። ከአንተ ጋር ሰው ነበር አይደል? አሉት። መቼ? የዚያን ዕለት። የት? እዚህ። ምን አይነት መነጽር ያደረገ? ዘበኛ ነው። የት ሄደ? ደንግጦ ጠፋ። ዘበኛ ብቻ ነው? አዎ። ከየት ነው የቀጠርከው? ሰው አመጥቶልኝ ነው። ማ? ዘመድ ናቸው። ስማቸው ማን ነው? አይ ረሳው። ስትደበደብ ታወጣለህ። ጀማሉ የዚህ ሰው ጉዳይ መናገር እንዳልነበረበት ቢያውቅም እዚህ ጋር ይደርሳል ብሎ አልገመተም። በአሁኑ ሰዓት ዘበኛ ተብዬውን ሰው ማግኘት እንደማይችል ያውቃል። ሰውን ያመጣልኝ ብሎ መናገር አልነበረበትም። ስራ እፈልጋለሁ ብሎ ሲያስተያይቅ እንደቀጠረው ነው መናገር የነበረበት። አሁን የመጣለትን ሐሳብ ቢነግራቸው ውሸት ነው ብለው ችግር ውስጥ እንደሚያስገቡት ያውቃል። ሰዎቹ እንደገና ጥያቄያቸውን ቀጠሉ። ለእናትህ ስንት ነበር የሰጠኸው? 20,000 ከእናትህ አዲሴን እንዴት አስበለህ? ማለት ለአዲሴ 30,000 ነው የሰጠኸው። ሁሉንም እንድትወስድ አይደለም። አትዋሽ እንጂ። አይ እንደዚያ ነው። ወንድምህስ? ማ? መሐመድ አሊ። እና ስንት ሰጠኸው? አላገኘሁትም። ገንዘቡን ሊያሸሽ ነው የመጣው? አይደለም። ምን ማለት ነው? እሱ እዚህ ነገር ውስጥ የለበትም። የጀማል ወንድም ከሚኖርበት ቡልቡላ ከተማ ቤተሰቡን ሊጠይቅ ነበር የመጣው። እሱንም በጥርጣሬ ያዙትና አሰሩት። በኋላ ምንም ነገር ውስጥ እንደሌለበት ሲያውቁ ለቀቁት። እንደገና ሌላ ጥያቄ ቀጠለ። ፎቶ ማንሳት ስራም ተከተለ። ወደ ውጭ ወጥቶ ከአዲሴ ወደ እናቱ መኖሪያ ቤት ገንዘቡን ባንሶላ ጠቅሎ በጉያው ሸብቶ መጓዝ ጀመረ። ድንገት አንዲት ሴት ካድሬ ያውና ያውና እያለች መሮጥ ጀመረች። ያውና የተባለው ወጣት ሲሮጥ ተኮሰችበት። በቅርብ ርቀት ብትሆንም ሳተችው። ጀማሉ ልጁን አየው። ከባንኩ ኦፕሬሽን በፊት መስጊድ በር ላይ ከተመስገን ጋር ተቀምጦ አይቶታል። በጨረፍታ ቢመለከተውም በመልኩ አውቆታል። ካድሬዋ ብቻዋን ነው የምታባረረው። ሌሎቹ ጀማሉን ጥበቃ ላይ ናቸው። እየተጠጋችው እያለ በድንጋይ አናቷን ተመታችና ተንደፋደፈች። ፊቷ በደም ተበከለ። ድንጋዩ ወደ ተወረወረበት ስፍራ ሄደች። መኖሪያ ቤት ነው። ፍተሻ ጀመረች። እዚህ ቤት ኢህአፓ አለ፣ አውጡ ብላ አተራመተች። ድንጋይ ወርውረዋል የተባሉት ተይዘው ወጡ። ታዳጊ ወጣቶች ናቸው። እርግብ በወንጭፍ ለመምታት የተኮስ ነው አሉ። እሷ ግን አልተቀበለችም። ጀሌዎች እዚህ ውስጥ ተሸሽገዋል ብላ ኃይል ጨምራ ልትመጣ ተመለሰች። ታድሬዋ ደሟን እያበራች ስትመጣ ጀማሉ ዋያ አንድ ነገር አሰበ። አሁን እዚሁ እንዳለ አንድ ነገር ይጠብቃል። ተመስገን ነፃን እንደሚያወጣው ገምቷል። በሱ ስር ያሉትን ስኳሮች አሰማርቶ አካባቢውን አሰራንሶ ያስመልጠዋል። ይሄ ያመለጠው ልጅ የእሱ በመሆኑ ትርምስ ከተፈጠረ ቤት በኩል መሸሽ እንዳለበት ማሰላሰል ጀመረ። ግን ምንም የለም። ሰዎቹ አሁንም እየጠየቁት ነው። መሳሪያውስ? የቱ የሰውየው? የቱ ሰውዬ? ከባንክ የወሰድከው መሳሪያው የኔ ነው። አትዋሽ። እሺ የሱ ነው። ጀማሉ ተሰላችቷል። አብዛኛውን ጥያቄ እንደመጣለት ነው የሚመልሰው። አንዳንዱ ነገር ወደ ሌላ ቦታ ይወስደውና ማጣሪያ ያጥረዋል። እዚያ ስፍራ ለረጅም ሰዓት ቆዩ። ሁሉንም ከጨረሱ በኋላ ወደ እስር ቤት ተወሰደ። በአስቸኳይ ወደ አዲስ አበባ መሄድ ነበረበት። ነገር ግን ጀማሉ ከሌሎች ሰዎች ጋር ብር ሲቀባበል አይተናል የሚሉ ምስክሮች ተገኙበት። ብር የመፈተሹ ነገር ያበቃ መስሎት ነበር። ግን ሌላ ጉዳይ ከፊቱ ተደቀነ። ይሄ ደግሞ አስቸጋሪ ነው። የሸሽመኔ ባንክ ጥቃት እንደተፈጸመበት ገንዘቡን ሶማሌናት የዘረፈችው በሚል ጠዋት ተወርቶ ነበር። በኋላ ግን እነሱ እንዳልሆኑ ታወቀ። ብሩን የወሰዱት የገሞራው ቡድን ተጫዋቾች ናቸው በመባሉ በከተማው ያሉ ካድሬዎችን ወቀሳ ውስጥ ጥሏቸዋል። የቡድኑ ተጫዋቾች ቀደም ሲል በቁጥጥር ስር ውለው ቢሆን ይሄ ነገር ተቀነባብሮ ገንዘቡ ከባንክ ባልተወሰደ ነበር የሚል መደምደሚያ ላይ ነው የተደረሰበት። የከተማው ህዝብ ገሞራውን ስለሚደግፍ ተጫዋቾቹ ለጥቃት እንዳይጋለጡ ሽፋን እንደተሰጠበት ያምናሉ። ፌደራዊ መንግስት ከተማ ውስጥ ደጋፊ የለውም። ህዝቡን በመንግስት ላይ እንዲነሳ ያደረገው ይሄ ቡድን ነው እስከ መባል ደርሷል። በዚህ የተነሳ ህዝቡ ዘረፋውን ደግፏል በሚል ታምኖበታል። ከባንኩ ኦፕሬሽን በኋላ የክለቡ ተጫዋቾች ታስረዋል፣ ጠፍተዋል፣ ክለቡም እንዲበተን ተደርጓል። ከአዲስ አበባ የመጡት መርማሪዎች ስለ ገሞራው ቡድን ጉዳይ በስፋት አወሩ። ቡድኑ ላይ ከባድ ምርመራ እንዲደረግ አዘዙ። የክለቡ ተጫዋቾች ከየቦታው ተለቅመው ታሰሩ። ተጫዋቾቹ ብቻ ሳይሆኑ አመራሮቹም ተያዙና ወደ ጣቢያ ተወሰዱ። ክለቡን ለምን ማቋቋም እንደፈለጉና የኢህአፓን ዓላማ እንዴት ሲያራምዱ እንደነበር መረጃ እንዲሰጡ ተደረገ። ነገር ግን ቡድኑ ከኢህአፓ ጋር የተያያዘ ምንም ጉዳይ እንደሌለው ኃላፊዎቹ ቢያስረዱም ሰሚ አላገኙም። በ1950ዎቹ መጀመሪያ በሻሸመኔ ከተማ አንድ ብቸኛ ቡድን ነበረ። አውራ ጎዳና ነው። ሲቪል በሚል ስም ነበር የሚጠራው። ሌላ ቡድን በከተማ ውስጥ ስለሌለ በቅርብና ራቅ ወዳለ ከተማ ተጠርቶ እየሄደና እሱም እየጠራ ግጥሚያ ያደርጋል። የሻሸመኔ ነዋሪ እዚሁ ከተማ ቡድኖች ተቋቁመው ውድድር እንዲያደርጉ ቢፈልግም አልተሳካም። የሲቪል ቡድን አቋም እየተዳከመ ሄደ። ሌላ ቡድን ለማቋቋም እንቅስቃሴ ተጀመረ። ጊዜውም 1968 ዓመተ ምህረት ነበር። ወቅቱ ደግሞ ፖለቲካው የተሟሟቀበትና የአፋ ደጋፍንቻ ላይ ሆኖ ጥይት የሚተኩስበት ሰዓት ነበር። በሻሸመኔ የታሰበውን ቡድን ለማቋቋም በቅድሚያ በከተማው ውስጥ በትምህርት ቤት ታዋቂ የሆኑ ተጫዋቾችን ማሰባሰብ ተፈለገ። አቶ መኮንን ይልማ የኢዲዲሲ የማርኬቲንግ ማኔጀር ናቸው። ኃይለኛ የኳስ ስሜት አላቸው። አቶ መኮንን ዲላ ከተማ ውስጥ ስፖርትን ሲደግፉና ሲያበረታቱ የነበሩ ናቸው። ኢታና ጓደኛው በከተማ ውስጥ የታወቁ ተጫዋቾች ናቸው። ሁለቱ ተጫዋቾች ከአቶ መኮንን ጋር በስፖርቱ ጉዳይ ያወራሉ። በኋላም አቶ መኮንን ለምን ቡድን አናቋቁምም ይላሉ። ሌሎችም ወጣቶች ተሰባሰቡና የአቶ መኮንን ሀሳብ ደገፉ። በ1968 ዓ ም መንግስት አንድ ጠንካራ ቡድን ሻሸመኔ ውስጥ ማቋቋም ይፈልጋል። አቶ መኮንን ያሰባሰቧቸው ወጣቶች አንድ ጥያቄ ያቀርባሉ። የቡድኑ ተጫዋች የነበረው ኢታ ስለ ቡድኑ መቋቋም እንዲህ ይላል። የሚቋቋመው ቡድን በመንግስት ስር መሆን የለበትም፣ ምክንያቱም ለፖለቲካ ይጠቀምብናል። እኛ የምንፈልገው ህዝባዊ ቡድን ነው ብለው ለአቶ መኮንን ነገር ነው። እሱም በነገሩ ተስማማ። ቡድኑ ተቋቋመ። ገሞራዊ የሚል ስያሜ ተሰጠው ይላል። ምስረታው ተካሂዶ ቡድኑ የመጀመሪያውን ጨዋታ ከጃማይካውያን ጋር አደረገ። ጃማይካውያን ለጨዋታ የተመረጡት በወቅቱ አላን ኮል የተባለ ኢንተርናሽናል ተጫዋች ወደ ሻሸመኔ መጥቶ ነበር። ግጥሚያው ተደርጎ የጃማይካ ስብስብ 7-0 አሸነፈ። ሰባቱንም ጎል ያገባው አላን ኮል ነበር። አላን ኮል በኋላ ለአየር መንገድ ቡድን ተጫውቷል። ገሞራው ከዚያ በኋላ ተጠናከረ። ሻሸመኔ ሌላ ቡድን ስላልነበረ ገሞራው አዋሳ ሂዶ በሊግ ውድድር መሳተፍ ጀመረ። አንድ ጊዜም እንዲያውም ከእርሻ ጣቢያ ጋር ሲጫወት 26 መኪናዎች አጅበው ሄደው ነበር። በዚያን ዓመት ሁለተኛ ወጣ። በገሞራው የተነቃቃው ወጣት ሻሸመኔ ከተማ ውስጥ የተለያዩ ቡድኖች ተቋቋሙ። ተስፋ ኮከብ፣ ነጋዴ፣ ቴሌ፣ ጥቁር አንበሳ፣ ትራንስፖርት፣ አውራ ጎዳና፣ ቀይ ኮከብ፣ አራዳ ጎህ። እነዚህ ቡድኖች በመቋቋማቸው ሻሸመኔ ውስጥ የሊግ ውድድር ተጀመረ። የከተማው ወጣት በአብላጫው የሚደግፈው ገሞራውን ነበር። ገሞራው ቀይ ማሊያ ነው የሚያደርገው። ሲቋቋም ከመንግስት ጋር ገለልተኛ ነኝ ስላለ ቡድኑ የኢህአፓ አጠንቃይ ነው በሚል ይወራበት ነበር። የቡድኑም ማሊያ ቀይ በመሆኑ የድርጅቱ ደጋፊነቱ አንደኛው ማስረጃ ይህ ነው ተባለ። በተለይ ካድሬዎች ቡድኑን የኢህአፓ ስብስብ ይሉት ነበር። ገሞራው በተለይ በወጣቱ በመታጀቡ በከተማው ያሉ የመኢሶን ደጋፊዎችና ካድሬዎች ደስተኛ አልነበሩም። ቡድኑን ባይነ ቆራኛ መከታተል ያዙ። አንዳንዶቹንም ተጫዋቾች የኢህአፓ አባል ናቸው በሚል ቤታቸው ድረስ ይከታተሏቸው ጀመር። የገሞራው ዋና መስራቾች ቡድኑን እንዲያፈርሱ ከመንግስት ሰዎች ተነገራቸው። ቡድኑ ወደ ህዝብ ስለተላለፈ መበተን ሳይቻል ቀረ። የባንኩ ኦፕሬሽን ከተካሄደ በኋላ ዋነኛው ተዋናይ የዚህ ቡድን ሰዎች ናቸው በሚል ተያዙ። የቡድኑ ኃላፊ አቶ መኮንንን ቡድኑን ያቋቋምከው ኢህአፓን ለማደራጀት ነው፣ የሻሸመኔ የኢህአፓን መዋቅር አምጣ አሉት። አሰቃዩት። ስለ ኢህአፓ የማውቀው ነገር የለም አለ። ግርፋቱ በዛበት። ብዙ አሰቃዩት። አብሮት የታሰረው ተጫዋች አታ ሁኔታውን እንዲህ ያስታውሳል። የገሞራው ተጫዋቾች የነበርነው አብዛኛዎቻችን ታሰሩ። አቶ መኮንን ግን በጣም ወዱት። እድሜው ገፍቷል። በግርፋት የውስጥ እግሩ ከላይኛው ቆዳ ተልቶ እንደገና ሁለተኛው ቆዳ እየተጠቀለለ ነው። ጋሽ መኮንን ኃይለኛ የሲጋራ ሱስ አለበት። እስር ቤት ውስጥ ያኔ ማጨስ ደግሞ አይፈቀድም ነበር። ሰበኞቹን ለምነን ሲጋራ በድብቅ አስገባል። ከተለኮሰ ጭሱ ስለሚታይ ሲጋራውን ይበላው ጀመር። ይህን ያህል ሱስ ያስቸገረው ነበር ይላል። ገሞራውን ከአቶ መኮንን ሌላ የዚያው ክፍል ሰራተኛ የሆኑት አቶ አሉላ እንዲሁም የፊሊክስ ስራ አስኪያጅም በማቋቋምም በመደገፍም ትልቁን ቦታ ይዘዋል። ከተማው ውስጥ ያሉ አንዳንድ ባለሀብቶችም ድጋፋቸውን እየሰጡ ነው። አቶ መኮንን ይልማና አቶ ማንደፍሮ ደመቀ በዲላ ከተማ ይተዋወቃሉ። አቶ ማንደፍሮ ከጊዜ በኋላ የገሞራው ኮሚቴ አባል ሆኑ። ሳምንት አንድ ቀን ቡድኑ ልምምድ ሲሰራ ጸጋይ ላውንደሪ ጎን በሚገኘው አስመራሻ ቤት የፖሊሳ ይከፍሉላቸዋል። አቶ ማንደፍሮ በገሞራው ቡድን ስሜቱ በጣም አይሏል። በከተማው ታዋቂ የነበረው ዌልካም ሆቴል የአቶ ማንደፍሮ ነው። ተጫዋቾች ከልምምድ በኋላ ሲደክማቸው አንዳንዴ እንዲያርፉ ሁለት ክፍል አልቤርጎ ፈቅዶላቸዋል። አልፎ አልፎ የቡድኑ ቁልፍ ተጫዋች ሙክታር ከጓደኞቹ ጋር እየመጣ ክፍሉ ውስጥ ይወያያሉ። እዚህ አልቤርጎ ይመጡ የነበሩት ከተለያየ ክለብ የተውጣጡ ተጫዋቾች ነበሩ። በዋናነት የታየ ጸጋይና የሙክታር ቡድኖች ነበሩ የሚሳተፉት። ታየና ሙክታር በባንክ ኦፕሬሽን ውስጥ ተሳትፈው ይገደሉ ይጥፉ እስካሁን አልታወቀም። አድርጎ የስፖርት መስተባበሪያ ሲሆን ባለቤቱ አቶ ማንደፍሮ እዚያ ምን እየተካሄደ እንደነበር አያውቁም ነበር። ኦፕሬሽኑ በተደረገለት ዮናስ በቆሎሻው ታደረ። ሁሉም ነገር ስለተረጋጋ ሲነጋጋት ወጥቶ ወዴት ጋለማጣጫ መሄድ ጀመረ። ያ ሰዓት ገበሬዎች ከቤታቸው ወጥተው ወደ እርሻና ወደ አረም ነቀላ ወይም ወደ ቤተክርስቲያን የሚሄዱበት ሰዓት ነበር። ነገሮች ለዮናስ ጥሩ አጋጣሚ ናቸው። በእግሩ ተጉዞ የከተማውን ክልል ካለፈ በኋላ ወደ ሐዋሳ ይገባል። ከዚያ ሊይዙ አይችሉም። ለሊቱን ሙሉ አውሬ ሳይፈራ እዛ እርሻ ውስጥ ተደብቆ ከዚህ ትርምስ ማምለጡ ትልቅ ነገር ነው። ዮናስ የሚከተለው ሰው ስላልነበረ መንገዱን ጀመረ። የምሽት ተዘዋዋሪ ሮንዶች ስራቸውን ጨርሰው የሚገቡበት ሰዓት ነበር። ወታደሮቹ ዮናስን አገኙት። ከሱ በፊትም በኋላም ሌሎች ገበሬዎች ወደ እርሻቸው እየሄዱ ነው። ለሚቀርብላቸው ጥያቄ መልስ እየሰጡ ወደ ጉዳያቸው ይጓዛሉ። ጥያቄው ግን አይቀርላቸውም። ዮናስ ሮንዶቹ ጋር ደረሰ። ሰላምታ ተለዋወጡ። ከሮንዶቹ አንዱ ወዴት ነው የምትሄደው አለው። ወደ ስራ። የት ነው የምትሰራው? እርሻ አለኝ። የት አካባቢ ነው? ወደ ታች። ሰዎቹ በዮናስ ሐሳብ ተስማምተዋል። እርሻው እንደ ሆቴል ወይም ግሮሰሪ ስም ስለሌለው የቤት ቁጥሩን ጠቅሶ መናገር አይቻልም። ዮናስ በእርግጥም ገበሬ ስለሚመስል ወደ እርሻ ቦታው መጓዙን ሮንዶቹ አምነውበታል። ሌላ ጥያቄ ያነሱበት። ወንበዴ ገብቶ ነበር ሰምተሃል? የት? ከተማ። መቼ? ትላንት። አልሰማሁም። ትላንት ወይም ምሽት ላይ የተለየ ነገር አይተሃል? ምን አይነት? እንግዳ የሆነ ሰው? ጥርጣሬ የፈጠረብህ ነገር? አላየሁም። ካየህ ለእኛ ሰዎች ትጠቁማለህ። እሺ። ጥያቄና መልሱ ካበቃ በኋላ ዮናስን አሰናበቱት። እነርሱን በዚህ መልክ መሸወዱ አስደስቶታል። ፍጹም ገበሬ መስሎ ስለቀረባቸው አልጠረጠሩትም። ተሰነባብቶ እንደሄደ ተጣደፈ። ወደ እርሻው ቶሎ ለመድረስ ነው ብለው ገመቱ። ትንሽ እንደራቀ አንዱ ጠራውና ስምህን እኮ አልነገርከንም። ቢታታ። ቢታታማ ቤኛ። መታወቂያ ይዘሃል? ዮናስ ኪሱን መፈተሽ ጀመረ። የወታደሮቹ አለቃ ነገሩ አሰልችና ወደ እርሻ የሚሄደውን ገበሬ ማጉላላት በመሆኑ እየጠየቀው ያለውን ሮን ተው ይህ አለው። ሮንዱም የአለቃውን ትዕዛዝ ለማክበር ሲል ሊለቀው ፈለገና ለማስጠንቀቅ ያህል መታወቂያ መያዝ ነበረብህ አይደል አለው። አዎ ቤት ረስቼው ነው። ቤት የት ነው? ያውና የትኛው? እዚያ ካሉት ቤቶች የዳረኛው። ነጭ ቀለም የተቀባው? አዎ። ዮናስ ተሸወደ። ሁሉን ነገር ጨርሶ ወደ እርሻ ሂድ ብለው ከነርሱ ሊርቅ በተዘጋጀበት ሰዓት ከባድ ስህተት ፈጸመ። የጠቆማቸው ቤት ከሮንዶቹ ያንዱ ነው። ያን ጊዜ መሳሪያ አቀባበሉና እጅ ወደ ላይ አሉት። በእንገርም ቀበሌ 05 ዋናው መንገድ ላይ የሚሄዱት ሰዎች አካባቢውን ለብቻቸው ተቆጣጥረውታል። ሶስቱም ለወታደራዊ መንግስት የሚሰሩ ሲሆን በወጣቶች ዘንድ የተከበሩ ናቸው፣ ደግሞም የተፈሩ ነበሩ። እነዚህ ሶስት ሰዎች በየቤቱ በረንዳና በመስኮት ሰዎች እንደሚከተሏቸው ያውቃሉ። ደግሞም ስለ እነርሱ እንደሚያወሩ እርግጠኛ ናቸው። ሰሞኑን በከተማ ውስጥ አሰሳ ስለሚያደርጉ ከእነዚህ ወጣቶች ውስጥ የተወሰኑትን ለቅመው እንደሚያስሩ ያውቃሉ። እነዚህ በየመንገዱ ዳር የቆሙት ወጣቶች በእናቶችና በእነዚህ ካድሬዎች መሃል ነው የሚገኙ። ጫጩቶች በእናት ዶሮና በጭልፊት መሃል ነው የሚኖሩት። እነዚህ ካድሬዎች ለእናቶች እንደ ጭልፊት በመሆናቸው እነሱ በዚያ ጎዳና ሲያልፉ ወደ ቤት እንዲገቡ ያደርጓቸዋል፣ ይቆጧቸዋል። እነዚህ ሶስት አፍሪዎች መንገዱ ላይ ለብቻቸው እየተጓዙ ነው። እያወሩ እየተሳሳቁ ወደ መታጠፊያው ላይ ለመጠንዘዝ መዞር ጀመሩ። ነገር ግን ዙረቱን ሳይጨርሱ ተከታትለው እየበረሩ የመጡት ሁለት ጥይቶች መሃል የነበረውን ካድሬ ነዳደረችና ዘረረችው። ዓለም ቀውጢ ሆነች። የተመታው ሰው ታደሰ ጠጊቸው ይባላል። በከተማው የታወቀ ካድሬ ከመሆኑ ሌላ ከተማውን የሚያንቀጠቅጠው እሱ ነበር። መሞቱ ሲታወቅ እናቶች ስጋት ውስጥ ገቡ። ልጆቻቸው እንደሚለቀሙ ስለሚያውቁ ወደ ዘመዶቻቸው ጋር በአስቸኳይ መላ ጀመሩ። ሁሉም ተደበቀ። ከተማው ፈት ረጭ አለ።
ልሳን ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል ቀልብን ሰሰስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰስቦ ቁራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ የቀጠቀጠ በበረን መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀላለንጋ ቁራርጣው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነጻነትን ብሎ ህይወት በከፈለ አራያ ወሁነታ ብሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮታልባ ይሁን ይሰወራ ድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በእግረ ሙቀሰን ሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብስ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ታሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባጉ ጉወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት እየኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጾማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን? እኔ እንጃ ያላማረኝም ደግፍንም አላይም። የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ። ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
አድማጮቻችን በማስከተል በጸጋዬ ገብረመድህን ደብተራው ስም ተዘጋጅቶ በነበረው የግጥም ውድድር ቀርበው ከነበሩ ግጥሞች መካከል አንዱን እናሰማችኋለን። ጸጋዬ ገብረመድህን ደብተራው የኢህአፓ አመራር አባላት ከነበሩት አንዱ የነበረ ነው። አቤት በል ጸጋዬ፣ አቤት በል ጸጋዬ፣ ይጠራሃል ድሩ፣ ላንተም ይሻልሃል ብቻ ከማደሩ። አቤት በል አቤት በል፣ ይሰማ ድምፅህ፣ ዝምታ እንደ ድሮው ወርቅ እንዳይመስልህ። ጠግቦ ይሆን ተርቦ የበላህ ጅብ የማይጮኸው በምድርነ በሰማይ ጸጋዬ የት ነው ያለው? የዝሆን ጆሮ ዝምታ ለማን ተጠቀመ ብለህ ነው? ወንዝ ተራራው ሸንተረሩ ይጠራሃል ወይ በለው? የሚወለደው የሰው ልጅ 9 ወር ተረግዞ ነው። አንተ በ9 ዓመት አልወለድም የምትለው ያቤ ጉበኛ ትንቢት ፍርሃቱ ተጋባብህ። ተወልጄ ምን ልበላ ምን ልጠጣ አሰበ አለው በለን ጸጋዬ፣ አንገትህን ቀና አርግና ወይ ቁርጣችንን ወቅሞች አለው በለንና። አሉ እኮ በኢትዮጵያ የሚናገሩ ሙታን የሚሰማ ጆሮ ያጡ የሚመለከት ዓይን። አሉ እኮ በአገራችን ተንቀሳቃሽ ምውታን ከተትረፈረፈ ሐውልት መቆሚያ ካል ቦታ ካጣ ሐውልት ያልቆመላቸው ተዝካራቸው ያልወጣ። አሉ እኮ በኢትዮጵያ ሙታንን የሚያስንቁ ባደርባይነት ልክፍት በሆድ በሽታ ያለቁ። ታዲያ አንተ ብትናገር ከመቃብር አፋፍ ሆነህ ወንድማችን ጸጋዬ ምኑ ነው ያሳፈረ? አሹቅ አይሆን አይሾቅ፣ ንፍሮ አይሆን አይቀቀል፣ ጥሬ አይደል አይታመስ፣ ቆላ አይሆን አይቆላ፣ ችጋር ጠኔን አያስታግስ ዋጥማትን አይከላ፣ ቋንጣ ሆኖ አይሰቀል አይዘለዘል በቢላ። በእኛ ባህል ባበሾቹ እርም የሰው ሥጋ አይበላ። ለምን ተግባር ብሎ ይሆን ጸጋዬ ያንተ ገላ? አለው በላ ትደበቅ፣ አንገትህን አቅናና ወይ ቁርጣችንን እንወቅ ሞች አለው በለንና። የኢትዮጵያን ፖለቲካ ጎጠኛ ረከሰው፣ የአበሻን ሃይማኖት ክህደት አረከሰው። ደብተራ ጸጋዬ ግባና ቀድሰው። አስቸግሯል ግጥሙ ቤት አልመታ እያለ፣ ቅኔው አልታወቀ አልፈታ እያለ፣ ድጓ ጾመ ድጓው ምልክቱ ጠፍቶ፣ አዲሱ ዜማችን ይመስላል ቀረርቶ። አለቃ ጸጋዬ ታጋይ ደብተራው ይህን አዲስ ዜማ ውጣና ቃኘው። ترست بتاله ذيكو جنانو سجاي 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 باك يكير بليلا اللوت سمه خدين داي شبرايني دارب يفتحي نقسي بلون داتك عينيو عينين سوا مارو عينين سوا مارو سجاي عنتن عنتن يمثل سو دابو بچاس هايون عينين سوا رابو يدابو ما نگر ينجرام ما نگر يتماقتي بلال بنياغر عادن منجي كمودك مكابر كمورد مكابر بزناب ما يبقل تلمنو عيمتا ليتوبيا يمي بج سوكيت النامتا اريتو يال عينين سوا مارو من الوقت عيتون يمتاسل سو قالوا لابارك قادر عي قمراون يقراون كفا تواجيو قبريين يمتماون قوسات ايوهنسن والچاننا قبيهو راس مكننن يقلمون عبات عبابا جانهوين ياربنيو چونكن شعب بارقاين يقو بزالك او شقاو بلايين يسيطان عربنيا شواجر قد قردين تماغتو ميرتا اكلو عبتولدن ينواين لجوج منقستو قرمانين والذين مكنن صلاحون قزاون بروفيسور عصرات عبرانا تايه انهن انهن يمتعسلوتن ليتو براند النت يتواجقوتن لفت لكل النت يتمعقاتوتن نفقات شويني فلقات شويني يعملت امسجوت كقبابت داك اللبت كنني عينين سامارو يميكم لاند النت توقتم يوقع لفت لكل النت النات يتبيات بتاس الدقاء بياينة يالات واند سيت لجزيقا لج تفلقا لج تقولا كدقا عقالوان كفافلو كم يعمات زشتا يمي فووس حاكيم يمي ادنات عطا الجوتران ودلاي ودك زير زرقتا عدنون يالج تسمى لج وايتا روك ازي عمادوم ازيهم يالاتشو ييتبتيا لجوتش باند الناس كلاتشو اسكي ملامتو عنديهم قوانقواتشو انات اتيوبيا وديتو عقراتشو اندي تراغرا اندات متباتشو مداني تفلقو حالا انداي قوتشاتشو عينين سوا مارو سوا مارو عينين سجاي انتن انتن متاسلون بزونا قرال يمنا تشاوت بكبال سجاي اندامن امبله ألا بزوري ألا بزوزينا سلا قران دنت سلا لإلنا سلا مريت قداي سلا لي السرعات سلا تشفينت سلا سووس الدت سلا راب سلا تأم سلا دهنت سلا دنقرنا سلا دوائنت سلا تفتر حرس سلا مرت ادقت سلا تسادة دسات سلا دن لمات سلا ارشا سلا نقد سلا عقل قلوت سلا بهير قداي سلا مقنطل سلا وسن قداي سلا عكلالل سلا ديموكراسي سلا نطعنت سلا فتح سلا ردت سلا دعينت سلا هجة منقص سلا ساولج مبت سلا قوانقوا قداي سلا نققر سلا ديبلوماسي سلا دردر سلا زر ديونت سلا اللوسرا سلا مواكر اللوت سلا زر بترا سلا سلام قداي سلا تورو قورا سلا بوليتيكا سلا هايمانوت سلا عدربائنت عصمسائنت سلا قبونينت عشبربارينت سلا قصاباسكي سلا درجت سلا مورال ودكت سلا والجنت سلا هاجر كبر سلا زيكنت تلك اجندال قناع التنكا حتى تعمي فلق مرمر ترتا ادمي لكن بكال لغوت بولاتيكا ادمي لليجنت ادمي لزمتا ادمي لطورنت لتجمنجاك عطا ادمي لكررتو ادمي لفكرا ادمي لطبابوش ادمي لاغول قرى ادمي لويجاني ادمي لشعبيا علن بزو اجندار اسمه ويايا يميتاكم لاغر لا إثيوبيا ألن بزو أجنجا يميا كراكر ألن بزو شكر يميا نقاكر شمقلن سقاي غلاقاي هنن كمبك التفقه سلام اندي سفن يثيوبيا أرنت أرما ملكت شركنا ويالو بيسالكوبت شاو سكوار من من بيقوات ربت بيقدوت بيزافوت بيدرسوبت ملاسات شو نجي يوك اوال هودات شو سندك علامات شن ከጨርቅ በላይ ነው። ሰው ዘራሽ አይደለም የኢትዮጵያ ባንዲራ አይደለም ነጣላ የሸማኔ ስራ ፈንደቅ ዓላማችን የማይጠፉት ቀደው የእግዚአብሔር ድንቅ ስራ ቀስተ ደመና ነው። 3000 አለው ወይ 100 ወያኔ ከሻቢያ ቢገለው ተራቶ የኢትዮጵያ ታሪክ ይነሳል አንድ ቀን ቀጥቶ አይቀርም ሞቶ ያለፈው አለፈ ዳግመኛ ላይ መጣ ያሁን ማተማልቷል በጣጣ ፈንጣጣ እንስቴን አፈቀኝ ወደፊቱ ነው ያገራችን ጣጣ ቆንጆናት አገሬ በውበት በአካል ከ80 በላይ መጥቶላታል ባል እጅግ አስቸግሯል ይሃብትሽ በሃብቴ 80 ውል ካልጠለፋት አንዱ እንደ ቋራው ካሳ እንዳጤ ምኒልክ እንዳባ ጠቅል ወዮልህ ተከዜ ወዮልህ አትባራ ወዮልህ ቀይ ባህር ወዮልህ ኤርትራ ወዮልሽ ምጥዋ ወዮልሽ አጠብ ለባሮ ላኮቦ ወዮል አንገረብ ወዮል አዋሽ ወንዝ ወዮል ሸበሌ ወዮል ራስ ዳሸን ወዮል ፈንታሌ ወዮል ላንጋኖ ወዮል ዝዋይ ወዮል ጣና ሐይቅ ለጥቆር አባይ ከሌለች ኢትዮጵያ ስር መሰረታችሁ የማንን ትሉ ይሆን ሰው ሲጠይቃችሁ ተመለስ ሸበሌ ተመለስ ያባይ ወንዝ መንገድ አይምታህ ሶማሌ ከወረድክ ግብጽ ከገባህ ከየት መጣው ብለህ ትናገራለህ አክሱም ላሊበላ ጢስሐር ፏፏቴ የዘመን ልዩነት የቁጥር አበቅቴ ዋልያና ድኩላ ጭላዳ ዝንጀሮ እንዲያውም ንያላ አዋፍ ቀበሮ ጥንታዊቷ ሉሲ የሰው ልጅ ጅማሮ የመቅደላው ጎራ ያድዋው ገድል የሮም የቶኪዮ የማራቶኑ ድል የተዋናይ ቅኔ ያሬዳዊ ዜማ መሰንቆና ክራር ዋሽንግተን በገና ሽለላ ፉከራው ጋሻና ጦሩ ታዱላ ንቅሳት ሎቲ ብራምባሩ ጤፍንጀራ ፍትፈት ቀየ ዶሮ ወጡ ሻኛና ብርንዶ ጥሬ ስጋ ቆርጡ የሽክናው ጠላ የብርሌው ጠጅ ሞኛንግሱ ካቴ ያገር ተወላጅ የቀጠማው ጉዝጓዝ የግርግራው ጢስ ቂጣውና ቆለው የሚቀርበው በቁርስ የቡናችን ድግስ መንፈስ የሚያድስ ባህሎች ቅርሶቻችን እኒህ ሁሉ ኢትዮጵያ ከሌለች የማንን ይላሉ በኢትዮጵያ ጉዳይ አጀንዳ ያላችሁ በውጥ ባፋ የተሰለፋችሁ ታሪክ አፋውቶ እንዳይጠይቃችሁ ተውን እንነጋገር እንቀራረብ እንዳትሆን ኢትዮጵያ የሰናወር ህንጻ የባቢሎን ግንብ እጎብኝ ብዬ ማር ታሪኬን ምስራቅ ምዕራቡን አየው ደቡቡን ሰሜን እጅ ጉብናት የላትም ሚዛን ሁሉም በየአይነቱ የሚገኝባት እርሻ ኢንዱስትሪ ጤራ ከተምህርት መንገዱ ከውሃው ስልክ ከመብራት ምን ቢያዣበበባት ሞትና ህይወት ጽድቅና ኩለሌ ሲኦል ከገነት የምኞት ምድርናት የማር የወተት እግዚአብሔር ራሱ ዳግመኛ ሲመጣ ሻቤና ወያኔን አስከትሎ ቁጣ በመጨረሻው ቀን በዕለተ ምጽአት በሰሜን በኩል ነው በህልም ያየሁት ምን ቢዘመትበት በአካል በመንፈስ ኢትዮጵያዊነት ምን ቢሞት ቢረክስ መልኩ ቢለዋወጥ ቢያጥረው እስትንፋስ እንደ ሞት አይቀርም ይነሳል አንድ ቀን እንደ ክርስቶስ አንተስ ልጅ ጸጋዬ ጓለ ገብረ መድህን ጠፍተህ ትቀር ይሆን ወይስ ትገኝልን አንተስ ልጅ ጸጋዬ ጓለ ገብረ መድህን ጠፍተህ ትቀር ይሆን ወይስ ትገኝልን
ወጣፋፈጀደሉ መንዮት የሚቀረው ባይነስ ካፍክሬ መቼ ነው አይንሽን የማየው ናፍቀሽኛል ናሽንጂ አንቺን ደሞ አይቀርም ምን ገናኛለን
ተክላጋት ፍስታችን በዚሁ ይተናቀቃል።